የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሮቡ ምሽት የአማርኛ ስርጭት ጀመረ። በአገራዊ ምክክሩ መሳተፍ ለሚፈልጉ የታጠቁ ኃይሎች የደህንነት ጥበቃ እንደሚደረግ የኢትዮጵያ አገራዊ ምክክር ኮሚሽን ገለጸ።
ይሄ ዲያሎግ ሂደት በተሻለ ሁኔታ እንዲሄድ ሁኔታዎችን መንግስት እንዲያመቻች ባገኘነው መድረክ ሁሉ እንጠይቃለን። ወደ ድርድር ከተመጣ ወይም በቀጥታ ወደ ዲያሎግ እመጣለሁ ለሚል አካል የደህንነት ጥበቃ እንዲደረግ የመጠየቅ መብት አለን።
ኮሚሽነሩን ፕሮፌሰር መስፍን አራያን ነበር የሰማችሁት። ይህንና ሌሎችን በርካታ ዘገባዎች ይዘን ወደ እናንተ መጥተናል። ዛሬ ረቡዕ ሚያዝያ 16 2016 ዓ.ም ነው። ክብራትና ክብራን ጤና ይስጥልኝ፣ እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንግዶ ወልድ ነኝ። ንጉሴ ታምሩ ከስቱዲዮ ስርጭቱን ይቆጣጠርልናል። ለዓለም ዜናው አስማማው አየነው በስቱዲዮ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ወደ ዓለም ዜናው እንሄዳለን።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? የዓለምን የተሰባሰቡ ዋና ዋና ዜናዎችን የማሰማቸው አስማማየ ነው ነኝ። ወደ መጀመሪያው ዜና ስናልፍ ሚያዝያ 16 ለሊት 11 ሰዓት ላይ በአዲስ አበባ ለቤት ግንባታ የተከመረ ድንጋይና አፈር ተንዶ የሰባት ሰዎች ሕይወት አለፈ። የሰው ሕይወት በጠፋበት ድንገተኛ አደጋ ተጠርጣሪዎችን በቁጥጥር ስር አውሎ እየመረመረ መሆኑን የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምፅ አስታውቋል። ረቡዕ ሚያዝያ 16 ለሊት 11 ሰዓት ላይ በአዲስ ከተማ ክፍለ ከተማ ወረዳ 12 ጠሮ መስጂድ አካባቢ እየተገነባ ላለ ቤት የተከመረ ድንጋይና አፈር ተንዶ በአቅራቢያው ባለ ሌላ መኖሪያ ቤት ላይ በመውደቁ በቤት ውስጥ ተኝተው የነበሩ ሰባት ሰዎች ሕይወታቸው ሊያልፍ መቻሉን የአዲስ አበባ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ያገኘውን መረጃ ዋቢ አድርጎ ኢቢሲ ዘግቧል። አደጋው መድረሱን ለአሜሪካ ድምፅ ያረጋገጡት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ የሰው ሕይወት የጠፋበት ድንገተኛ አደጋ ምርመራ ገና እየተጣራ መሆኑን ገልጸዋል። ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ እየመረመረ መሆኑንም ተናግረዋል።
ምርመራው ተጀምሯል። በምርመራ ሂደት ውስጥ በቁጥጥር ስር ያሉ ሰዎች አሉ። በዛ ዙሪያ ላይ ያሉ ፖሊስ የሚጠረጥራቸውን ሰዎች በቁጥጥር ስር ውሏል። በምርመራ ሂደት ውስጥ አንዳንድ ጊዜ በድንገት የሚያዙ ሰዎች ሊኖሩ ይችላሉ። ስለዚህ እሱንም ጭምር መግለጹ በኋላ ላይ በማህበራዊ ሂደቱ ላይ የሚያስከትለው ነገር ሊኖር ይችላል። ከዛም ባሻገር ደግሞ በዋነኛነት የምርመራ ሂደቱን የሚያደናቅፉ ነገሮች መሀል ላይ ሊኖሩ ይችላሉ። ሲጀመር ይሄ አሁን ትናንትና 15 ለ16 አጥቢያ የተከሰተ ነው፣ ሌሊት የተከሰተ ነው ጉዳይ ነው። ድንገተኛ አደጋ ነው ወይስ አይደለም የሚለውን ነገር ከማጥራት ጀምሮ ጉዳት አድራሹም ወይም ለጉዳዩ ተጠያቂ የሚሆነውን አካል ለመለየት ጥልቀት ያለው ስራ ነው የሚጠይቀው።
ሁሉንም መረጃዎች ለምርመራው ሲባል አሁን ግልጽ ማድረግ እንደሚያስቸግር የተናገሩት ምክትል ኮማንደር ማርቆስ ታደሰ ወደፊት ሁኔታውን እያየን እነማን ናቸው የተያዙትና እነማን ናቸው ከጉዳዩ ጋር ቀጥታ ግንኙነት ያላቸው የሚለውን ጨምሮ የምርመራውን ውጤት ፖሊስ ለዚፋ እንደሚያደርግም አስታውቀዋል። ባይደን የ95 ቢሊዮን ዶላሩን የውጭ እርዳታ ህግ ፈረሙ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወራት ከፈጀ ክርክር በኋላ በዩናይትድ ስቴትስ ምክር ቤት ጸድቆ የቀረበላቸውን 95 ቢሊዮን ዶላር የውጭ እርዳታ የሚፈቅደውን ህግ ዛሬ ረቡዕ ፈርመዋል። የውጭ እርዳታ ጥቅሉ ለዩክሬን የሚሰጥ 61 ቢሊዮን ዶላር ያካተተ ሲሆን ህጉ በክርክር ሳያልፍ በመቆየቱ ዩክሬን የሩሲያን ወረራ ለመመከት የሚያስፈልጋት የጦር መሳሪያ አቅርቦት እንዲያሽቆለቁል አድርጎት ቆይቷል። ፕሬዚዳንት ባይደን የዩናይትድ ስቴትስ ምክር ቤት የውጭ እርዳታ ጥቅሉን መፍቀዱን በምክር ቤቱ በሁለቱ ፓርቲዎች መካከል ባልተለመደ ህብረት የተከናወነ ለዓለም የሚበጅ እርምጃ ሲሉ አድንቀውታል። ለዩክሬን የሚሰጠው የጦር መሳሪያ ድጋፍ በሰዓታት ውስጥ መላክ እንደሚቀጥልም ፕሬዚዳንቱ አስታውቀዋል። ዛሬ ፕሬዚዳንቱ የፈረሙት የውጭ እርዳታ ህግ ጋዛ ላይ ከሐማስ ጋር ውጊያ ለምትገኘው ለእስራኤል የተመደበ 26 ቢሊዮን ዶላር ያካተተ ነው። እንዲሁም የኢንዶ ፓስፊክ አካባቢዋ የዩናይትድ ስቴትስ አጋር ለታይዋን ከቻይና የተደቀነባት ስጋት ለመጋፈጥ እንድትችል 8 ቢሊዮን ዶላር እርዳታ እንዲሰጣትም ይፈቅዳል። እስራኤል ተጠባባቂ ብርጌድ ክፍለ ጦሮች ወደ ጋዛ ሰርጥ ላከች። ሁለት ተጠባባቂ ብርጌዶችን ወደ ጋዛ ሰርጥ አዝምተናል ሲል የእስራኤል ጦር ኃይል ዛሬ አስታውቋል። ተጠባባቂ ብርጌድ ክፍለ ጦሮቹ የተላኩት እስራኤል በደቡባዊ ጋዛ በምድር ጦር ጥቃት ለመክፈት እየተዘጋጀች ባለችበት በዚህ ወቅት ነው።
የእስራኤል ጦር ኃይል ዝርዝር ውስጥ ሳይገባ የተላከው ሰራዊት የመከላከልና የታክቲክ ተልእኮችን ያከናውናል ብሏል። የእስራኤል ባለስልጣናት የሐማስ ታጣቂዎች የመደምሰስ ግባችን ለማሳካት ራፋ ላይ ጥቃት መክፈት በግድ ያስፈልገናል ሲሉ ቆይተዋል። ዩናይትድ ስቴትስ የተባበሩት መንግስታት ድርጅትና ሌሎችም ከባድ ሰብአዊ ቀውስ ያስከትላል በማለት እስራኤል ራፋ ላይ በየብስ ልትከፍት ስላቀደችው ጥቃት ስጋታቸውን ሲገልጹ ቆይተዋል። በሌሎች የጋዛ አካባቢዎች ከሚኖሩ ሰዎች ውስጥ ከግማሽ የሚበልጡትም ራፋ ላይ ተጠልለዋል። ብዙዎች ውጊያውን በመሸሽ እስራኤል በሰጠችው ትእዛዝ መሰረት ቀያቸውን ለቀው የወጡ ናቸው። ዛሬ ረቡዕ የእስራኤል የጦር ኃይል በሰጠው መግለጫ ተዋጊ ጀቶች ትናንት ጋዛ ውስጥ ያሉ ከ50 የሚበልጡ ኢላማዎችን መደብደባቸውን ገልጿል። እስራኤል ደቡባዊ ሊባኖስ ያሉ የሂዝቦላ ይዞታዎች ላይም ጥቃት ማድረሷን የሮይተርስ ዘገባ አመልክቷል። ጥቃቱ ታጣቂ ቡድን ቀደም ብሎ እስራኤል ባደረሰችው ጥቃት ሲቪሎች መግደሏን ለመበቀል ነው በሚል ላደረሰው የሮኬት ጥቃት አጸፋ ጭምር መሆኑንም እስራኤል አስታውቃለች። ሐማስና ሂዝቦላ በዩናይትድ ስቴትስ በአሸባሪነት የተፈረጁ ቡድኖች ናቸው። በተያያዘ ዜና እስራኤል ባለፉት ሳምንታት የሰብአዊ ረድኤት ጋዛ መግባት እንዲችሉ ለመፍቀድ ትልቅ እርምጃ ወስዳለች ሲሉ የተናገሩት የዩናይትድ ስቴትስ የሰብአዊ ጉዳዮች ልዩ ልዑክ ሆኖም ጋዛ ላይ የተደቀነው የቸነፈር አደጋ ከባድ በመሆኑ በቀጣይም ብዙ መስራት እንደሚጠበቅ ዛሬ አሳሰቡም። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ጋዛ ውስጥ ያለውን የከበደ ሰብአዊ ቀውስ ለማቃለል እስራኤል እርምጃ እንድትወስድ መጠየቃቸው ይታወሳል። መመዘን የሚችል ተጨባጭ እርምጃ ስራ ላይ የማታውል ከሆነ ዩናይትድ ስቴትስ የቅርብ አጋሯ ለሆነችው የምትሰጠውን እርዳታ ላይ ቅድመ ሁኔታ ሊቀመጥበት እንደሚችልም ፕሬዚዳንቱ አሳስቦ ነበር። ዋሽንግተን እስራኤል በወሰደቻቸው እርምጃዎች ረክታ እንደሆነ ለመግለጽ ያልፈለጉ ከእስራኤል ባለፉት ሁለት ተኩል ሳምንታት ትልቅ እርምጃ ወስዳለች፣ ሆኖም አሁን መቀጠል ይኖርበታል ሲሉ ለጋዜጠኞች ተናግረዋል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዓለም ዙሪያ በግጭቶች፣ በአየር ንብረት ለውጥና በምጣኔ ሀብት ማሽቆልቆል የተነሳ ለአጣዳፊ የራብ ችግር የሚጋለጡ ሰዎች ቁጥር እየጨመረ መሆኑን አንድ አዲስ ግምገማ አመለከተም። ዓለም አቀፍ የራብ ይዞታን በሚመለከት የተካሄደው አዲስ ጥናት እንዳስታወቀው የተጠቀሱ ችግሮች የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2030 ረሃብን ለማስወገድ ያወጣውን እቅድ ለማሳካት ባለፉት ዓመታት የተሰሩ ስራዎችን እያበላሸ መሆኑ ተጠቁሟል። የ2024 የዓለም አቀፍ የምግብ ቀውስ ሪፖርቱ ዛሬ ረቡዕ የወጣ ሲሆን የምግብ ቀውስ ውስጥ ባሉ 59 ሀገሮችና ግዛቶች ባለፈው 2023 280.6 ሚሊዮን ሰዎች ለአጣዳፊ የምግብ ዋስትና ችግር የተጋለጡ ሆነው አግኝቸዋለሁ ብሏል። አሃዙ በግምገማው ከተካተቱት መካከል 21.5 ከመቶ የሚይዝ መሆኑንም ሪፖርቱ አመልክቷል። የመንግስታቱ ድርጅት የምግብና የግብርና ድርጅት ፋኦ ዳይሬክተር ዶሚኒክ በርገን ጄኔቭ ላይ በሰጡት ቃል አጣዳፊ የምግብ ዋስትና ችግር የምንለው የሰዎች ሕይወትና የኑሮ መተዳደሪያ ለአጣዳፊ አደጋ በሚዳርግ ደረጃ የከበደ ረሃብ ማለታችን ነው ሲሉ አብራርተዋል። በዚህ መጠን ያለ ረሃብ ወደ ከባድ ቸነፈር በማሽቆልቆል በስፋት የሰዎች ሕልፈት ሊያስከትል ይችላል ሲሉም ጨምሮ አስገንዝቧል። የተባበሩት መንግስታት ድርጅት ባለስልጣን አስከትለውም ለከባድ የተመጣጠነ ምግብ እጥረት ከተጋለጹ ሕጻናት ውስጥ 60 ከመቶ የሚኖሩት ለአጣዳፊ የምግብ ዋስትና ችግር የተጋለጡ በሆኑ 10 ሀገሮች ውስጥ መሆኑን ሪፖርቱ መጠቆሙን አውስተዋል። ግጭት በሚካሄድባቸው አካባቢዎች ባለፈው ዓመት በተለይም ጋዛና ሱዳን ውስጥ የምግብ ቀውሶች በከፍተኛ ደረጃ መባባሳቸውንም ሪፖርቱ ጠቅሷል። ሕፃናትን ከጥቃት ለመጠበቅ የጦር መሳሪያዎች ሕገወጥ ፍሰት መቆም አለበት ስትል የተባበሩት መንግስታት ድርጅት የበጎ ፍቃድ አምባሳደር ተዋናይ ዳናይ ጉሪ ተናገረች። ግጭት በሚካሄድባቸው አካባቢዎች ሕፃናትን መድፈር የሚፈልግ ሰው $1 የማይሞላ ገንዘብ ከፍሎ ለማግኘት ይችላል። እንዲህ ያለው ወንጀል ለመከላከል አንዱ መንገድ በድብቅ የሚተላለፈውን የጦር መሳሪያ ማስቆም ነው ስትል የተባበሩት መንግስታት ድርጅት የበጎ ፍቃድ አምባሳደር የሆነችው ተዋናይ ዳናይ ጉሪራ ዲፕሎማቶችን አሳስባለች። ዚምባብዌቷ አሜሪካዊት ተዋናይ እና ጸሐፊ ቶኒት ዳኔ ጉሪራ ለመንግስታቱ ድርጅት የጸጥታ ምክር ቤት አባላት ባደረገችው ንግግር በምስራቅ ኮንጎ በሚገኝ የአገር ውስጥ ተፈናቃዮች መጠለያ ካምፕ አንድ ማስቲካ በማይገዛ ገንዘብ የሚደፈር ልጅ ለማግኘት ይቻላል ብላለች። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ባለፈው 2023 ጦርነት በሚካሄድባቸው አካባቢዎች 3688 አስገድዶ የመድፈር በደቦ የመድፈርና የጠለፋ አድራጎቶች መፈጸማቸውን አረጋግጠን መዝግበናል ያለ ሲሆን አዙ በቀደመው 2022 ከነበረው በ50 ከመቶ የሚበልጥ መሆኑን አክሎ አመልክቷል። 70 ወይም 90 ከመቶ የሚሆኑ የመድፈር አድራጎቶች የተፈጸሙት ትናንሽና ቀላል የጦር መሳሪያዎችን በመጠቀም መሆኑን ገልጾ ሰለባዎቹ በሙሉ ማለት በሚቻል ደረጃ ሴቶችና ሕፃናት መሆናቸውንም አስታውቋል። አብዛኞቹ የወሲባዊ ጥቃት ሰለባዎች በይፋ ስለማይናገሩ የሰለባዎቹ እርግጠኛው ቁጥር ከተጠቀሰው በእጅጉ ሊበልጥ እንደሚችል የመንግስታቱ ድርጅት ሳይጠቁም አላለፈም። ተዋናይቷ ቁጣ በተመላበት ንግግሯ በሱዳን በዲሞክራቲክ ሪፐብሊክ ኮንጎ በኢትዮጵያ ወይም በሄቲ ጾታዊ ጥቃት ፈጻሚዎች የጦር መሳሪያ ማቀቦችን በግልጽ በመጣስ እስከ አፍንጫቸው የታጠቁ ናቸው ብላለች። አያይዛም ዓለም አቀፍ የጦር መሳሪያ አቅርቦት ሰንሰለቱ እየተፈታተሰ ስለመሆኑ ብዙ ብንሰማም አሁንም መሳሪያ መጉረፍ እንደቀጠለ ነው ብላለች። የተባበሩት መንግስታት ድርጅት በጦርነት ቀጠናዎች የሚፈጸሙ ጾታዊ ጥቃቶች ጉዳይ ልዩ ተወካይ ፕራሚላ ፓተን ለጸጥታ ምክር ቤቱ ባደረጉት ንግግር ባለፈው እንደ አውሮፓውያን አቆጣጠር 2023 በ21 የጦር ቀጠናዎች ቢያንስ 58 በሚሆኑ መንግስታዊና መንግስታዊ ባልሆኑ ታጣቂ ቡድኖች ሴቶችና ህጻናት ለመደፈርና ለሌላም ጾታዊ ጥቃት እንደተጋለጹም አውስተዋል። አስከትለውም በእኛው የአቅርቦት ሰንሰለት ገንዘብና የጦር መሳሪያ እንዲያገኙ እያደረግን በንግግር ጾታዊ ጥቃት የሚፈጽሙትን ልናውግዝ አይገባም ሲሉ አሳስበዋል። በመጨረሻም የብሪታንያ ፓርላማ ፍልሰተኞች ወደ ሩዋንዳ ለመላክ የወጣውን አወዛጋቢ እቅድ አጸደቀም። ከፈረንሳይ የሚገቡ ጥገኝነት ፈላጊዎችን ለማስቆም የታለመውን ፍልሰተኞችን ወደ ሩዋንዳ የመላክ እቅድ የብሪታንያ ፓርላማ ትናንትና ማክሰኞ አጽድቆታል። ፓርላማው ድምፅ ከሰጠ ከጥቂት ሰዓት በኋላ 5 ፍልሰተኞች በጀልባ በእንግሊዝ ቻናል በኩል ለመግባት ሲሞክሩ መስጠማቸውን የፈረንሳይ ባለሥልጣናት ገልጸዋል። ከሰጠሙት መካከል አንዷ የ7 ዓመት ሕፃን መሆኗንም አመልክተዋል። ዊሜሮ ከተባለች የፈረንሳይ የባህር ዳርቻ መንደር 112 የሚሆኑ ሰዎችን አሳፍሮ የተነሳው የጎማ ጀልባ ጥቂት እንደተጓዘ ከተከመረ አሸዋ ጋር ተጋጭቶ በርካታ ሰዎች ወደ ባህሩ መውደቃቸውን የአካባቢው ባለሥልጣናት አስታውቀዋል። ጀልባው ላይ የቀሩ 57 የሚሆኑ ሰዎች የእርዳታ ሠራተኞች ሊያወርዷቸው ቢሞክሩም እምቢ ብለው በመቆየት የጀልባውን ሞተር መልሰው በማስነሳት ወደ ብሪታንያ እጅግ አደገኛ የሆነውን ጉዞ ቀጥለዋል ሲሉ የፈረንሳይ ካሌ ግዛት ባለሥልጣን ገልጸዋል። ፍልሰተኞቹ እንዲህ ባለ ከፍተኛ ቁርጠኝነት በትናንሽ ጀልባዎች በሚያደርጉት ጉዞ በዚህ እንደ አውሮፓውያን አቆጣጠር 2024 እስካሁን ብቻ 6300 ፍልሰተኞች መግባታቸው ተገልጿል። የብሪታንያ ፓርላማ ፍልሰተኞች ወደ ሩዋንዳ ለመላክ የወጣውን እቅድ ትናንት ማክሰኞ ያጸደቀው ሲሆን ፍልሰተኞቹ የጥገኝነት ማመልከቻቸው ሩዋንዳ ሆነው እንደሚታይና የስደተኝነት ፈቃድ የሚያገኙትም ጭምር መመለስ እንደማይችሉ ተመልክቷል። የብሪታንያ ፓርላማ ያሳለፈው ሕግ ፍርድ ቤቶች ፍልሰተኞቹ ሩዋንዳ እንዳይልኩ ማሳገድ የሚችሉትን አሁን ስራ ላይ ያሉትን የአገሪቱን ሕጋትም ሆነ ዓለም አቀፍ ውሎችን ችላ እንዲሉ ትዕዛዝ የሚሰጥ መሆኑም ተመላክቷል። አድማጮቻችን፣ የሰዓቱ ዋና ዋና ዜናዎች እነዚህን መስሉ ነበር። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።
አስማማ ዋየነውን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ሳስተናግዳችሁ ማመሻው እንግዶ ሌነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሶ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። የዘገባዎችን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየው ገበያ ነች። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የኢትዮጵያ አገራዊ ምክክር ኮሚሽን በክልል ደረጃ የምክክር ሂደቶች በሳምንታት ውስጥ እንደሚጀመሩ አስታውቋል። የተሳታፊ ልየታ በተጠናቀቀባቸው ክልሎችና የከተማ አስተዳደሮች በአጭር ጊዜ ውስጥ ምክክር እንደሚጀመር የገለጹት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በምክክር ሂደቱ መሳተፍ ለሚፈልጉ የታጠቁ ኃይሎች ኮሚሽኑ የደህንነት ጥበቃ እንዲደረግ ያደርጋል ብለዋል። ኮሚሽኑ ለአካታች ንግግር ያደረገውን ጥሪ እንደሚያደንቅ የዩናይትድ ስቴትስ ኤምባሲ አስታውቋል። የኢትዮጵያ ብሔራዊ የደህንነት ምክር ቤት ባወጣው መግለጫ ደግሞ የእስካሁኑን ሂደት አድንቋል። ኬኔዲ አባተ ዝርዝሩን ይዞልናል።
የብሔራዊ ደህንነት ምክር ቤት ዛሬ ሚያዝያ 16 ቀን 2016 ዓ.ም ባወጣው መግለጫ በኢትዮጵያ ዘላቂ ሰላምን ለማስፈን በመካሄድ ላይ ናቸው ያላቸውን ተግባራት አብራርቷል። ከነዚህ መካከል ነባር ፖለቲካዊ ችግሮችን በአገራዊ ምክክር ለመፍታት የተጀመረው ሂደት እንደሚገኝ ጠቅሷል። በአሁኑ ወቅት የአገራዊ ምክክር ኮሚሽኑ በ10 ክልሎችና በ2 የከተማ አስተዳደሮች ከየወረዳው በምክክሩ ሂደት የሚሳተፉ ተሳታፊዎችን የመለየት ስራ ማጠናቀቁን ያስታወቀው መግለጫው በዚህም ከ679 ወረዳዎች እስካሁን 12294 ተሳታፊዎች ተለይተዋል ብሏል። በጥቂት ሳምንታት ውስጥ ኮሚሽኑ በክልል ደረጃ የሚደረጉ የምክክር መድረኮችን ማካሄድ እንደሚጀምርም አስታውቋል። የምክክሩ ሂደት በቅርቡ እንደሚጀመር ለአሜሪካ ድምጽ ያረጋገጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተሳታፊ ልየታው በተጠናቀቀባቸው ክልሎችና ከተማ አስተዳደሮች በተዋረድ በሚደረገው ውይይት አጀንዳ የመለየት ስራ እንደሚከናወን ገልጸዋል።
በውይይቱ ሂደት ላይ ወይም በምክክር ሂደቱ ላይ እነኚህ አጀንዳዎች የሀገራዊ
ትኩረት የሚያስፈልጉ ናቸው ወይም በእንግሊዝኛው ናሽናል ሬሌቫንስ ያላቸው ናቸው። እነኛ አጀንዳዎች ደግሞ በክልላችን የምንሰራቸው ናቸው። ወደኋላ ቀርተው እነኚህን አጀንዳዎች ደግሞ በጎረቤት ወይም ከጎረባች ክልሎች ጋር በጋራ የምንመክርባቸው የምንመካከርባቸው ናቸው ብለው ይለያሉ። የአዲስ አበባ ክልልን ተስፋ ማድረገው የሚቀጥሉት 2 ሳምንታት ውስጥ ወይ ባነሰ ጊዜ ጀመር ይሆናል ብዬ ተስፋ አደርጋለሁ።
በትጥቅ ግጭት ውስጥ የሚገኙ አካላት ወደ ሀገራዊ ምክክሩ ሂደት እንዲገቡ በድጋሚ ጥሪ ያቀረቡት ዋና ኮሚሽነሩ ኮሚሽኑ የደህንነት ዋስትና እንዲሰጣቸው እንደሚያደርግም ተናግረዋል።
ኮሚሽኑ ስልጣን በአዋጅ ተሰጥቶታል። ይህንንም ከመንግስታዊ አካላት ጋር ተጠሪና ለሆነው ለህዝብ ተወካዮች ምክር ቤት ጭምር በየጊዜው እናሳውቃለን እና በትጥቅ ሂደት ውስጥ ያሉ ወገኖቻችን ወደዚህ መጥተው ወደ ድርድር መጥተው ወደ ዳያሎግ መጥተው ችግሮቻቸውን እንዲፈቱ እናበረታታለን። በየጊዜው መንግስትንም ይሄ ዳያሎግ ሂደት በተሻለ ሁኔታ እንዲሄድ ሁኔታዎችን መንግስት እንዲያመቻች ባገኘነው መድረክ ሁሉ እንጠይቃለን። ወደ ድርድር ከተመጣ ወይም በቀጥታ ወደ ዳያሎግ እመጣለሁ ለሚል አካል የፈረንጆች ሴፍ ፓሴጅ ወይም ደግሞ የደህንነት ጥበቃ እንዲደረግ የመጠየቅ መብት አለን። ይህንን የማስከበር መብት አለን። በዚህ በዳያሎጉ ሂደት ውስጥ እንዲደረግ የማስቻል መብት አለን እና ያንን መብታችንን እነኝን እድሎች ካገኘን እንጠቀማለን።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ባወጡት አጭር መግለጫ ኮሚሽኑ ሁሉን አቀፍ ውይይት እንዲደረግ ያቀረበውን ጥሪ እንደሚደግፉ አስታውቀዋል። አክለውም ገንቢ ምክክር ለኢትዮጵያ ሰላምና መረጋጋት የተሻለው መንገድ ነው ብለዋል። ፕሮፌሰር መስፍን አራያ ታጣቂዎችን ጨምሮ ከሌሎችም ጥያቄ ካላቸው አካላት ጋራ ችግሮችን ለመፍታት ኮሚሽኑ በአገር ውስጥም ይሁን ከአገር ውጭ ለመነጋገር ዝግጁ እንደሆነና ጥረት በማድረግ ላይ መሆኑንም ተናግረዋል።
መንግስታዊ ጥበቃ ስር ያሉ እና በትጥቅ ትግል ላይ ያሉ እና ሌሎችም መጥተው ወደ ዳያሎጉ እንዲመጡ ወደ ድርድሩ እንዲመጡ እንዲደረግ በየጊዜው እንሞክራለን፣ እየሞከርን ነው። እድሉም ከተገኘ በቀጥታ ተነጋግሮም አብሮ ችግሮችን ለመፍታት በሚደረግበት ሂደት የትም ድረስ ሄዶ ለመወያየት እና ለመነጋገር በጣም ዝግጁ ነን። የትም ኢትዮጵያም ውስጥ ሆነ ከኢትዮጵያም ውጭ ሆነ እዛ ሁሉ ድረስ የመሄድ መብት አለን እና ድሎ ካለ ሁልጊዜ አሁን የሞከርነውን ሞክራለን።
ሆኖም ኮሚሽኑ እስካሁን በአካል አግኝቶ ያነጋገራቸው የታጠቁ አካላት ያሉ እንደሆነ ላነሳንላቸው ጥያቄ በዚህ ጉዳይ ላይ አሁን አስተያየት መስጠት እንደማይፈልጉ ገልጸዋል። በአማራና በትግራይ ክልሎች ሁኔታዎች ሲፈቅዱ ኮሚሽኑ ስራውን ለመቀጠል ዝግጁ እንደሆነም አክለው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስርጭታችን ይቀጥላል። የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ዘገባዎቻችን ይቀጥላሉ። በህገ ወጥ መንገድ ከፍ ያለ ዶላር ያንቀሳቀሱ ነበር በሚል ተጠርጥረው በቁጥጥር ስር የዋሉት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን ዛሬ ረቡዕ ሚያዝያ 16/2016 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀርበዋል። የፍርድ ቤት ውሎውን በተመለከተ ከጠበቃቸው ቱሊ ባይሳ ጋር አስማማው አየነው ያደረገውን ቆይታ እንደሚከተለው ይቀርባል።
በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኦሮሚያ ቤተ ክህነት ለመመስረት በነበራቸው እንቅስቃሴ የሚታወቁት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን በህገወጥ መንገድ ቁጥሩ ከፍ ያለ ዶላር ሊያንቀሳቅሱ ነበር በሚል ተጠርጥረው በቁጥጥር ስር መዋላቸው በሀገር ውስጥ ብሔራዊ ቴሌቪዥን ሲዘገብ ቆይቷል። ዛሬ ለሁለተኛ ጊዜ ፍርድ ቤት መቅረባቸውም ሰምተናል። አቶ ቱሊ ባይሳም ለተጠርጣሪው የህግ ጠበቃ ኖት፣ ዛሬ ፍርድ ቤትም አብረዋቸው መቅረቦትን ሰምተናል። አቶ ቱሊ፣ ቀሲስ በላይ መኮንን የት ፍርድ ቤት ነበር የቀረቡት?
የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት የጊዜ ቀጠሮ ነበር የቀረቡት።
ዛሬ ፍርድ ቤት የቀረቡት ለምን ነበረ?
ባለፈው ቀጠሮ ላይ ፖሊስ የምርመራ ጊዜ ያስፈልገኛል ብሎ ተጨማሪ ጊዜ ወስደው ዛሬ የደረሰበትን ውጤት ለመጠበቅ ነበር ችሎቱ የቀጠራቸው።
ለመሆኑ ይዟቸው የቀረበው ፖሊስ የትኛው ነው?
ፌዴራል ፖሊስ ወንጀል ምርመራ ቢሮ ነበር ይዛቸው የቀረበው።
ፖሊስ ለጥርጣሬው ምክንያት ብሎ ለፍርድ ቤቱ ያቀረበው ምንድን ነው?
ዛሬ እንግዲህ ለጥርጣሬ መነሻ የሆነውን በዛሬ ችሎት ሳይሆን በቀደመው ችሎት የተገለጸ ስለሆነ ዛሬ ለጥርጣሬ መነሻ የሆነው ነገር አይደለም የተገለጸው። በተሰጣቸው ጊዜ ውስጥ ፖሊስ ምን እንደሰራና ቀሪ ስራዎች ምን ምን እንደሆኑ ብቻ ነው ለፍርድ ቤቱ የገለጸው። የተቀጠረውም ለዚህ ስለሆነ ጥርጣሬ መነሻ ምን እንደሆነ ዛሬ አልተገለጸም በችሎት።
በባለፈው ችሎት ፖሊስ ያቀረበው የጥርጣሬ መነሻ ምን ነበር?
በዛ ችሎት አልታደምንም፣ ምክንያቱም ብቻቸውን ነው የቀረቡት፣ ቤተሰብም ጠበቆቻቸውም አልሰሙም። ስለዚህ እሱን በዛሬ ችሎት የተነሳ ጉዳይ አይደለም። ገና ወንጀሉ ተፈጽሞ አልተፈጸመም፣ አሉበት የሉበትም ወደሚል ነገር ስለሚያደርሰን እሱ ሳይሆን ዋናው ጉዳይ የጊዜ ቀጠሮ ላይ ያተኮረ ነው ዛሬ ችሎቱ የዋለበት።
በዛሬ ያቀረባችሁ ቅድም የገለጹልኝ አለ በእስካሁን ሰርቷቸውና ያልሰራቸውን ፖሊስ የገለጻቸው ጉዳዮች
ከስድስት በላይ ጠበቆች፣ እኔ ብቻ አይደለሁም፣ ስድስት ሰዎች ሆነን ነው የቀረብነው። ጠበቆቹን በአብዛኛው ያቆመላቸው የኢትዮጵያ ኦርቶዶክስ ቤተ ክህነት ነው። ስድስት ጠበቆች ነን የቀረብ ነው። በአጠቃላይ ፖሊስ ሰርቻለሁ ያለው ምንድን ነው? የተጠርጣሪዎቹን የእምነት ክደት ቃል መቀበል፣ የምስክሮችን ቃል መቀበል እና ደብዳቤዎችን ለተለያዩ ባንኮች፣ ለአፍሪካ ህብረት ዩኒየን፣ ለውጭ ጉዳይ ሚኒስቴር እንደ ጻፈ እና የእነዚህ ደብዳቤዎችን ምላሽ እየተጠባበቀ እንደሆነ እነዚህ ስራዎች እንደሰራ እና ሌሎች ቀሪ ስራዎች የምላቸውን ደግሞ ደብዳቤዎች አሉ እና እነሱን ለመያዝ ክትትል እያደረኩኝ ነው። ከሀገርም እንዳይወጡ በደብዳቤ ጉዳዩ የሚመለከተውን አካል ሊጠይቅ ስለሆነ ቀሪ ያልተሰሙ የሰው ምስክሮችን ለመስማት ተጨማሪ የጊዜ ቀጠሮ ስለሚያስፈልገኝ 14 ተጨማሪ የጊዜ ቀጠሮ ሊሰጠኝ ይገባል ብሎ ፖሊስ ጠይቀው ነበር። በጠበቆች በኩል ደግሞ እስካሁን ድረስ ደንበኛችን ለ10 ተከታታይ ቀናት በእስር ላይ ናቸው። በዚህ ጊዜ ፖሊስ ስራውን በአግባቡ ሰርቶ መጨረስ ነበረበት። እነዚህ ስራዎችም ቀሪ ስራዎች ተብሎ የተጠቀሱ ስራዎችም ተጠርጣሪዎችን አስሮ አቆይቶ ምርመራ የሚደረግበት ሳይሆን በዋስትና ወጥተው ከውጭ ሆነው ምርመራውን ፖሊስ መቀጠል ስለሚችል የዋስትና መብት እንዲጠበቅላቸው ነበር በእኛ በኩል የቀረበው። ፍርድ ቤቱ ግን የግራ ቀኙን ክርክር ካዳመጠ በኋላ ሌላ ተጨማሪ 8 ቀን የጊዜ ቀጠሮ በመፍቀድ ለሚያዝያ 24 3:30 ጠዋት ቀጠሮ ይዘዋል።
ተጠርጣሪው ቀሲስ በላይ መኮንን ዛሬ ለፍርድ ቤቱ ያቀረቡት የተለየ አቤቱታ አለ?
በራሳቸውም ተናግረዋል። ያሉት ነገር ምንድን ነው? እኔ ለሕግ ተገዢ ነኝ፣ ከፍተኛ የሃይማኖት ኃላፊነት አለብኝ፣ ሀገራዊ ጉዳዮችም የልማት ኮሪደር ተብሎ በምሰራ ውስጥም የኮሚቴ አባል ነኝ። ስለዚህ እኔ ታስሬ እዚህ በመቆየት ሀገርም የሃይማኖት ተቋምም መንግስትም የሚጎዳ እንጂ የሚጠቀም ሰው የለም። እኔ እንደውም ብፈታ እነዚህን ተጠርጣሪዎች እኔ ነኝ ጠቁመ ምርመራን በእነሱ ላይ እንዲቀጥል ያደረግኩት። ከዚህ ቦታ እነሱንም እንዲያዙ ለማድረግ ተባበራለሁ፣ ተባባሪ ነኝ። በየትኛውም ቦታ ቀርቤ በፍርድ ቤትም በፖሊስም በአቃቤ ሕግም ቢሆን በማንኛውም ሰዓት መገኘት የሚችል ለህግ ተገዢና ተባባሪ ሰው ስለሆንኩኝ የዋስትና መብት ሊከለከልብኝ አይገባም።
ከተጠረጠሩበት ጉዳይ ጋር በተያያዘ ሲያነሱት ነገር ነበር?
ምንም ያነሱት ነገር የለም። እሱ ወንጀሉ ተፈጽሟል አልተፈጸመም የሚለውን ጉዳይ እሳቸው እንደውም ያሉት ምንድን ነው፣ እኔ በዚህ ጉዳይ ውስጥ የለሁበትም፣ ሰዎች ናቸው አሳስቶኝ እዛ ድረስ የወሰዱኝ። ጉዳዩ ደብዳቤ ነበር መሰለኝ የተጻፈው፣ ያ ደብዳቤ ትክክለኛ ነው አይደለም የሚል ነገር ለማጣራት ነው እዛ የሄድኩት። ሰዎቹም ገንዘቡ ከተገኘ ቤተክርስቲያን እና የቤተክርስቲያን ሚዲያ ስላለ እሱን እንረዳለን ስላሉ ነው ወደዛ የሄድኩት። እዛ ስደርስ ግን ሰዎች ደብዳቤውን ለባንክ ከሰጡ በኋላ አመልጠዋል። ከዛ እንዲያዙ ለፖሊስም ሪፖርት ያደረኩት ፖሊሶችንም የጠራሁት እኔ ነኝ። ነገሩ ተገልብጦ እኔ ታሳሪ ሆኜ እዚህ ቀረው እንጂ እኔ ምንም ያጠፋሁት ነገር የለም ብለው ነው ለፍርድ ቤቱ ያስረዱት።
አቶ ቱሊ ባይሳ በጣም በአሜሪካ ድምፅ አድማጮቻችን ስም አመሰግኖታለሁ።
እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ።
አስማማው አየነውን ለዘገባው እናመሰግናለን። ከአሜሪካ ድምፅ ዘገባዎቻችን እንደቀጠሉ ነው። አምነስቲ ኢንተርናሽናል ከዚህ በፊት ታይቶ የማይታወቅ ያለው የሰብአዊ መብት ጥሰት ሊከሰት ይችላል ሲል አስጠነቀቀ። በጋዛ እና በዩክሬን በግልጽ የሚታየውን የዓለም ሕግጋት ጥሰት፣ እየተዛመተ የመጣውን የትጥቅ ትግልና በሱዳን በኢትዮጵያና በሚያንማር እየጨመረ የመጣውን አምባገነን አገዛዝ ተከትሎ ዓለም አቀፍ ሕግጋት ለመፈራረስ መቃረባቸውን አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ቡድን ዛሬ ባወጣው ዓመታዊ ሪፖርት አስታውቋል። አሶሲየትድ ፕሬስ በዚህ ዙሪያ ያደረሰን ዘገባ ስመኝሽ የቆየት አቀርበዋለች።
ኢንተርናሽናል፣ ዩናይትድ ስቴትስ፣ ሩሲያና ቻይናን ጨምሮ የዓለም ሀያላን መንግስታት በዓለም አቀፉ የሰብአዊ መብቶች ድንጋጌ ውስጥ የተካተቱት ዓለም አቀፍ ሕግጋትና እሴቶች ችላ እንዲባሉ አድርገዋል ሲል ወቅሷቸዋል። በዚህም ምክንያት በግጭቶች ውስጥ የሚገኙ ሰላማዊ ሰዎች ከፍተኛውን ዋጋ በመክፈል ላይ ናቸው ብሏል። የአምነስቲ ዋና ጸሐፊ አግነስ ካላማርድ ባለፈው ዓመት የታየው የዓለም አቀፍ ስርዓት ጥሰት ደረጃ ከዚህ በፊት ታይቶ የማያውቅ ነው ብለዋል።
The level of violation that we have monitored is unprecedented. We have certainly seen that in Gaza over the last 6 months with an
የመዘገብነው የመብት ጥሰት መጠን ከዚህ በፊት ታይቶ የማይታወቅ ነው። በጋዛ ባለፉት 6 ወራት ውስጥ ይህንን በእርግጠኝነት አይተናል። እጅግ በጣም ከፍተኛ ቁጥር ያላቸው ንጹሃን ዜጎች ጉዳት ሲደርስባቸው፣ ረሃብ እንደ ጦር መሳሪያ ጥቅም ላይ ሲውል፣ በፍልስጤማውያን ላይ የቡድን ቅጣት ሲጣልባቸው፣ እስከዛሬ ከተመዘገበው በላይ ከፍተኛ ቁጥር ያለው ጋዜጠኛ የሰብአዊነት ሰራተኞች ሲገደሉ፣ ከዚህ በፊት ታይቶ በማይታወቅ ሁኔታ በሲቪሎች ላይ ጉዳት ሲደርስ አይተናል። እነዚህ ሁሉ የመብት ጥሰቶች አሳሳቢ መሆናቸው ብቻ ሳይሆኑ ምክንያታዊ መስለው የሚፈጸሙ ናቸው። እስራኤል እነዚህን ሁሉ የመብት ጥሰቶች ተገቢ አድርጋ ለማቅረብ ትሞክራለች። እስከ ቅርብ ጊዜ ድረስም ዩናይትድ ስቴትስም ተመሳሳይ ነገር አድርጋለች። በዩክሬንም እንዲሁ ተመሳሳይ የመብት ጥሰቶች በሩሲያ መፈጸማቸውን አይተናል።
እስራኤል ለዓለም አቀፍ ሕግ ያሳየችው ግልጽ የሆነ ንቀት አጋሮቿ በጋዛ የተፈጸመውን በቃላት ሊገለጽ የማይችል የንጹሃን ደም መፍሰስ ለማስቆም ባለመቻላቸው የታገዘ ነው ያሉት ካላማርድ፣ ከነዚህ አጋሮች መካከል አብዛኞቹ ከሁለተኛው የዓለም ጦርነት በኋላ በተግባር የዋለው የሕግ ስርዓት መሐንዲስ እንደነበሩ አስታውሰዋል።
Amnesty International has been calling on the International Criminal Court to investigate
አምነስቲ ኢንተርናሽናል ለብዙ አመታት በእስራኤል ያለውን ሁኔታ እንዲመረምር ዓለም አቀፉን የወንጀለኞች ፍርድ ቤት ሲጠይቅ ቆይቷል። በእስራኤል እየተፈጸሙ ነው ብለን የምናምናቸውን ሌሎች የአፓርታይድ ወንጀሎች ICC እንዲመረምር ጠይቀናል። እንዲሁም ባለፉት 6 ወራት የተፈጸሙትንም የቅርብ ጊዜ ጥሰቶችም ICC እንዲያጣራ ጠይቀናል። እኛ ማንኛውም ክስ እንደውም ዘግይቷል ብለን ነው የምናምነው። ስለዚህ በደስታ ነው የምንቀበለው።
የአምነስቲ ሪፖርት ዩናይትድ ስቴትስ እስራኤል በጋዛ የፈጸመቻቸውን የመብት ጥሰቶች አለማውገዟንና በጋዛ የተኩስ አቁም እንዲደረግ ለጸጥታው ምክር ቤት የቀረቡ ምክረ ሐሳቦችን ድምጽን በድምጽ የመሻር መብቷን ተጠቅማ ማምከኗን በአጽንኦት አመልክቷል። ሩሲያ በዩክሬን እያደረገች ካለችው ወረራ በተጨማሪም ቻይና በሚያንማር ወታደራዊ ኃይሎችን ማስታጠቋንና ቤጂንግ በዊገር አናሳ ማህበረሰቦች ላይ ባላት አያያዝ ራሷን ከተጠያቂነት የተጠበቀችበትን መንገድም አብራርቷል። በጸጥታው ምክር ቤት ውስጥ ተቀምጠው የጸጥታውን ምክር ቤት አቅም ያሽመደመዱና ዓለም አቀፍ ሕግጋት ሰዎችን የመጠበቅ አቅም እንዳይኖራቸው ያሽመደመዱ 3 ሀያላን አገራት አሉ ያሉት ካላማርድ፣ ለንደን ከሚገኘው አሶሲየትድ ፕሬስ ጋር ባደረጉት ቃለ ምልልስ የእንግሊዝ ፓርላማ ስደተኞችን ወደ ሩዋንዳ ለመመለስ የተያዘውን እቅድ መጀመር የሚያስችለውን ረቂቅ ህግ በፓርላማ ማጽደቁም እጅግ አሳዛኝ መሆኑን ተናግረዋል።
We are absolutely gutted by the decision made
በተላለፈው ውሳኔ እጅግ በጣም ተበሳጭተናል። የሩዋንዳ ህግ አሳፋሪ ነው። በፍጹም ሊሆን የማይገባው ነገር ነው። ተግባራዊ እንዳይሆን ማድረግ የምንችለውን ሁሉ እናደርጋለን።
አምነስቲ በ155 ሀገራት የሰብአዊ መብት አያያዝ ላይ ያካሄደውን ግምገማ በዝርዝር ያስቀመጠው ሪፖርት እንደ አውሮፓውያን አቆጣጠር በ2023 በሴቶች መብትና በጾታ እኩልነት ላይ ከፍተኛ ማሽቆልቆል መታየቱን አስምሮበታል። እንደ ምሳሌም በኢራን ውስጥ የሴቶችን ተቃውሞ ለማፈን የተወሰደው ጨካኝ እርምጃ፣ ታሊባኖች ሴቶች በአደባባይ እንዳይታዩ ለማድረግ ያሳለፋቸው አዋጆች፣ በአሜሪካና በፖላንድ በጽንስ ማቋረጥ ላይ የተጣሉ ህጋዊ ገደቦችና ሌሎች የመብት ጥሰቶችን ዘርዝሯል። በፍጥነት እያደገ የሚገኘው ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እና ለጅምላ ክትትል የሚውሉ መሳሪያዎች ግጭትን ለመቀስቀስ፣ መብቶችና ነጻነቶችን ለማፈን እንዲሁም በምርጫ ወቅት ብጥብጥ ለማስነሳት ጥቅም ላይ ሊውል እንደሚችሉ ያመለከተው አምነስቲ አዳዲስ ቴክኖሎጂዎች ክትትል ካልተደረገባቸው ስጋት መደቀናቸውንም ገልጾ አስጠንቅቋል። ካላማርድም ከቁጥጥር ውጪ የሆኑ የቴክኖሎጂ እድገቶች ለማግለል፣ ሐሰተኛ መረጃ ለማሰራጨትና ማህበረሰብን ለመከፋፈል እንደ ጦር መሳሪያ ያገለግሉ ይችላሉ ይላሉ።
2023 is the benchmark by which we can assess what's happening with technology. We are extremely worried and we believe
እንደ ሩፓን አቆጣጠር በ2023 በቴክኖሎጂ ምን እየተፈጠረ እንዳለ የምንገመግምበት መለኪያ ከሆነ በጣም ያሳስበናል። እናም ቀጥሎ የሚሆነው ነገር ይበልጥ አስፈሪ ይሆናል ብለንም እናምናለን። ባለም ላይ ከፍተኛ ቁጥር ያለው ሰው ድምጹን የሚሰጥበት እንደ ሮፓና ቁጣጠር በ2024 መንግስታት ቴክኖሎጂና ግዙፍ የቴክኖሎጂ ተቋማትን መቆጣጠር አለመቻላቸው አሳስቦናል። ግለሰባዊ መብትን ለማስከበር መረጃን ለመጠበቅና የሰዎችን ምስጢራዊ መረጃ ለመስረቅ የሚያስችል መተግበሪያዎችን በማስቀረት አስቸኳይ እርምጃዎች እንዲወሰዱ እንጠይቃለን። የሁላችንንም ደህንነት ለማስጠበቅና በተለይም የምርጫዎችን ተአማኒነት ለመጠበቅ መንግስታት አሁኑኑ እርምጃ መውሰድ ይኖርባቸዋል።
አምነስቲ ኢንተርናሽናል ዓለም አቀፍ ሕግጋት ለመፈራረስ መቃረባቸውን አስጠንቅቆ ባወጣው የዘንድሮ ሪፖርቱ በጋዛና በዩክሬን ከሚታየው የዓለም ሕግጋት ጥሰት በተጨማሪ እየተዛመተ የመጣው የትጥቅ ትግልና እንደ ኢትዮጵያ፣ ሚያንማርና ሱዳን በመሳሰሉ ሀገራት እየተዛመተ የመጣው አምባገነናዊ አገዛዝ አስተዋጽኦ እያደረጉ መሆናቸውንም አስታውቋል። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ኬንያና ሶማሊያ የጎርፍ አደጋ ማስጠንቀቂያ አወጡ ይላል ቀጣዩ ዘገባ። በምስራቅ አፍሪካ አካባቢ ከፍተኛ ዝናብ እየጣለ በመሆኑ ሶማሊያ እና ኬንያ የጎርፍ አደጋ ማስጠንቀቂያ ለማውጣት ተገደዋል። የኬንያው ቀይ መስቀል ማህበር እንደሚለው ከበድ ባለው ዝናብ ምክንያት ባለፈው ሳምንት 6 ሰዎች ሲሞቱ ከ11000 በላይ የሚሆኑ ደግሞ ተፈናቅለዋል። ሶማሊያም በወንዞች ዳርቻ የሚኖሩ ዜጎቿ ከፍ ወዳለ ቦታ እንዲዛወሩ ጠይቃለች። መሐመድ የሱፍ የላከው ዘገባ ነው፣ እንደሚከተለው ይቀርባል። ባለፉት ጥቂት ሳምንታት ውስጥ በጣለው ዝናብ ምክንያት በተፈጠረው ጎርፍ 25000 ቤቶች ላይ ጉዳት ሲደርስ 11000 የሚሆኑ ሰዎች መኖሪያቸውን ጥለው ለመውጣት እንደተገደዱ የኬንያው ቀይ መስቀል ማኅበር አስታውቋል። በመላ አገሪቱ 180 የሚሆኑ ሰዎችን ከአደጋ መታደጉን፣ ነገር ግን 38 የሚሆኑት ሕይወታቸውን እንዳጡ ማኅበሩ ጨምሮ አስታውቋል። ቬናንት ድጌላ የማኅበሩ የሥራ ሂደት ኃላፊ ሲሆኑ ዝናቡ በኬንያ ችግር እንደፈጠረ ይናገራሉ።
የሰብአዊ እርዳታ ፍላጎት በአካባቢው እየታየ ነው። በተለይም መኖሪያ ቤታቸውን ያጡ ከ11000 በላይ ቤተሰቦች በሚገኙበት መጠለያ ያሉ ሰዎች እርዳታ ያስፈልጋቸዋል። 1200 ቤቶች ናቸው የፈረሱት።
ኬንያ ዝናብ ማግኘት የጀመረችው ከመጋቢት አጋማሽ ጀምሮ ሲሆን ባለፉት ጥቂት ሳምንታት ግን እያየለ መጥተዋል። ባለፈው ሳምንት ብቻ 100 ሚሜ ዝናብ እንደጣለ ማኅበሩ አስታውቋል። ሱዛን ኡባጋ የምትኖረው ከአቲ ወንዝ 300 ሜትር ርቀት ላይ ነው። ወንዙ ግድቡን ሰብሮ ቤቷ በጎርፍ ተጠለቅልቋል።
አርብ ዕለት በጣም ዘንቦ ነበር፣ በርካታ ጎርፍም ነበር። ከእሁድ እስከ ሰኞ ባለው ጊዜ ውስጥ ጎርፉ ከበድ ያለ ነበር። ጎርፉ እስከ 1.5 ሜትር ከፍታ ነበረው። ሰዎች ግን አልተጎዱም ነበር። በርካታ ሰዎች ከቤታቸው ወጥተው ወደ ኪራይ ቤት ተዛውረው ነበር። ቤቴ ጎርፍ ገብቷል፣ በተለይ ከኋላ በኩል ተጎድቷል።
ተጨማሪ ዝናብ እንደሚኖርና የሚከተለው ጎርፍም በንብረትና በሕይወት ላይ ጉዳት ሊያደርስ ስለሚችል ኬንያውያን ቅድመ ዝግጅት እንዲያደርጉ ማስጠንቀቂያ ተነግረዋል። ሱዛን ኡባጋ ግን ቤቷን ጥላ ለመውጣት በቂ ገንዘብ እንደሌላት ትናገራለች።
እቃዎቹን ጠረጴዛና አልጋ ላይ አደረግሁ፣ ግን በማንኛውም ሰዓት ለመውጣት ዝግጁ ነኝ። ውሃው እየቀነሰ ካልመጣ ወደ ሌላ ከተማ ለመሄድ እገደዳለሁ።
ሕዝቡ በጎርፍ ከተጠቁ አካባቢዎች እንዲርቅና ከፍ ወዳሉ ቦታዎች እንዲሸጋገር የኬንያ ባለሥልጣናትና በጎ አድራጊ ድርጅቶች በማሳሰብ ላይ ናቸው። ቬናንት ድጌላ እንደምትለው አንዳንድ ሰዎች ማስጠንቀቂያውን ችላ በማለታቸው የእርዳታ ፍላጎት ሊጨምር ይችላል።
አሁንም ወቅቱ የዝናብ በመሆኑ ዝናቡ ይቀጥላል ብለን እንገምታለን። በመሆኑም ተጨማሪ ቤተሰቦች ሊፈናቀሉ ይችላሉ። ምክንያቱም በርካታ ቁጥር ያላቸው ኬንያውያን አሁንም ጎርፍ በሚያጠቃቸው አካባቢዎች ይኖራሉ። ቀድሞ ከአካባቢው እየወጡ አይደለም። ስለዚህም ተጨማሪ የሰብአዊ እርዳታ አስፈላጊ ሊሆን ይችላል።
በጎረቤት ሶማሊያም ተመሳሳይ ማስጠንቀቂያ ተሰጥቷል። በወንዝና ሜዳማ በሆኑ አካባቢዎች የሚኖሩ ሰዎች ለቀው እንዲወጡ ተነግረዋል።
ማስጠንቀቂያው የተላለፈው 8 በሚሆኑና ጎርፍ ጉዳት መፈናቀልና ሞት ሊያስከትል በሚችልባቸው ክልሎች ነው።
የምሽቱ ሁለተኛው ክፍል ወደ ሆነው የመጽሔት ዝግጅታችን የምንሸጋገርበት ሰዓት ላይ እንገኛለን። የመጀመሪያው የመጽሔት ቅንብራችን ደግሞ ዲሞክራሲ በተግባር ይሆናል። የዛሬው ዲሞክራሲ በተግባር በአሜሪካ ከምርጫ ጋር የተያያዙ ሁለት ጉዳዮችን ያነሳል። የመጀመሪያው የኢኮኖሚ ጉዳይ ነው። የዩናይትድ ስቴትስ ኢኮኖሚ በፕሬዝዳንታዊ ዘመቻ ልዩ ትኩረት የሚሰጠው ጉዳይ ነው። ለዚህም ምክንያቱ ፕሬዝዳንቱ የአገሪቱን የንግድና የኢኮኖሚ ፖሊሲዎች በመቅረጽና በማስተካከል ረገድ ቁልፍ ሚና ስለሚጫወት ነው። ቅንብሩ ቀጥሎ ይቀርባል።
ፕሬዚዳንት ባይደን ያደጉት በሰሜን ምስራቅ ዩናይት ስቴትስዋ የስክራንተን ከተማ በሚገኘው በዚህ ሰራተኛ ሰፈር ውስጥ ባለ የመኖሪያ ቤት ውስጥ ነው። ባይደን በዚህ ሳምንቱ የምርጫ ዘመቻቸው ወቅትም ይህንኑ አነስተኛ ኢኮኖሚ መሠረታቸውን ተንተርሰው የቀድሞውን ፕሬዚዳንት ዶናልድ ትራምፕን የአብዛኛውን አሜሪካዊ ተጨባጭ ኑሮ ሁኔታ ጨርሶ መረዳት የማይችሉ ሰው አድርገው አቅርበዋቸዋል።
He looks at the economy from Mar-a-Lago. Where he and his rich friends embraced the failed trickle-down policies.
ሳቸውና ባለጸጋ ወዳጆቻቸው የአገሪቱን ኢኮኖሚ ዞታ የሚመለከቱት ኩባንያዎች ካተረፉት ሁሉም ያተርፋል የሚለውንና ጥረው ግረው በላባቸው ለሚተዳደሩት ቤተሰቦች ከ40 አመታት በላይ ያልበጀ ፖሊሲ ከማራላጎ አንጻር ነው የሚመለከቱት። የስክራንተን ወይንስ የማራላጎ ሴቶች የምጣኔ ሀብታችንን በተመለከተ እነኚህ መሰረታዊ የፍትሃዊነት ጥያቄዎችን እንድናነሳ የሚጋብዙ ተፎካካሪ እይታዎች ናቸው።
ትራምፕ የሥራ ፈላጊው ቁጥር 3.5 በመቶ ብቻ በነበረበት የሥልጣን ዘመናቸው መጀመሪያ ላይ ኢኮኖሚው ጠንካራ ይዞታ ነበረው።
Everybody was happy. Everybody was making money.
ሁሉም ደስተኛ ነበር። ሁሉም ጥሩ ገቢ ያገኝና ሁሉም ሰው መልካም ነበር።
ይሁንና ከዚያም ኮቪድ ተከሰተ። በትራምፕ የሥልጣን ዘመን የመጨረሻ ዓመት የሥራ አጡ ቁጥር እስከ 14.7 በመቶ ደረሰ። በአንጻሩ ባለፈው ወር የተመዘገበው የሥራ ፈላጊ ሕዝብ ቁጥር ከ8 በመቶ ወደ 3 በመቶ ወርዷል።
እናም ጆ ባይደን ለኢኮኖሚው ያደረጉት ከዚህ ቀደም ካየነው ሁሉ እጅግ የላቀ የኢኮኖሚ ደረጃ ያደረሰ ሥራ ነው። የሥራ አጡ ቁጥርም እንዲሁ ካሁን ቀደም ካየነው ሁሉ ያነሰ ነው።
ተቺዎች ታዲያ የፕሬዝዳንት ባይደንን ኢኮኖሚ አያያዝ ባይደኖሚክስ በሚል ሰይመውታል። ይሁን እንጂ ባይደን ለኢኮኖሚው አያያዛቸው የተሰጠውን ስያሜ በመቀበል ተራውን አሜሪካዊ እየረዳ ነው ይላሉ።
ከመካከለኛው የገቢ ደረጃ የሚነሳና የታችኛው የኢኮኖሚ መሰረት የሚያድግባትን አሜሪካ አያለሁ። እናም በዚህ መንገድ ባለ መካከለኛ ገቢዎች ውጤታማ ሲሆኑ በድህነት ያሉት ደግሞ ከዚያ መውጣት የሚችሉበት እድል ያገኛሉ።
ምንም እንኳን የዋጋ ግሽበቱ እንደ አውሮፓውያን የዘመን አቆጣጠር በ2022 እጅግ አሻቅቦ ከነበረበት ከፍተኛ ደረጃ አሁን ወደ 3.5 በመቶ ቢወርድም አሁንም በጣም ከፍተኛ ነው በሚለው አስተያየት ግን ብዙዎች ይስማማሉ። ለዚህም መራጮች ባይደንን ተጠያቂ ያደርጋሉ። ወደሚቀጥለው ከመሻገራችን በፊት የቀድሞ ፕሬዚዳንት ቀደም ብሎ ከቀረበው አስተያየት በመስማማትም ይህን ብለዋል።
We have to explain to the American people what the hell is going on.
የሆነ ያለውን ለአሜሪካ ሕዝብ ማስረዳት አለብን። ምክንያቱም የድንበሩን ሁኔታ እየተመለከቱ ስለሆነ የዋጋ ግሽበቱንም እያጤኑት ነው። እንዲሁም በአስከፊ ደረጃ ያለውን የኢኮኖሚውን ይዞታ እየተመለከቱ ነው።
ትራምፕ ፕሬዚዳንት በነበሩበት ወቅት ባራመዷቸው ፖሊሲዎች በአብዛኛው ድጋፋቸውን አሜሪካ ሰር ለሆኑ ምርቶች ይሰጡ ነበር። በምርጫ ዘመቻቸውም ይህንኑ ነው የቀጠሉት። ሜክሲኮ ሰራሽ የሆኑ ተሽከርካሪዎችን አስመልክቶም አቋማቸውን ገልጠዋል።
We're going to put a 100% tariff on every single car.
ድንበር አቋርጦ በሚመጣው ያንዳንዱ ተሽከርካሪ ላይ የ100% ቀረጥ እንጥላለን። በዚያም የተነሳ እነኛን መኪኖች መሸጥ አይቻልም።
ሮይተርስ የዜና ወኪል በያዝነው ሳምንት ይፋ ያደረገው የሕዝብ አስተያየት ግምገማ እንዳመለከተው የሀገሪቱን የምጣኔ ሀብት አያያዝ በተመለከተ በርካታ አሜሪካውያን ከፕሬዚዳንት ባይደን ይልቅ ትራምፕ ይሻላሉ ብለው ያምናሉ።
አሉላ ከበደ ነበር ቅንብሩን ያሰማን። ወደ ሁለተኛው ዲሞክራሲ በተግባር ዝግጅታችን ስናልፍ የካናቢስ ወይም የማሪዋና ጉዳይ በምርጫው ውስጥ የያዘውን ቦታ እንመለከታለን። ባይደንና ትራምፕ በጥንቃቄና ግልጽ ባልሆነ አቋም የያዙት የማሪዋና ጉዳይ ይላል ርዕሱ። በፖለቲካ በተከፋፈለችው አሜሪካ የማሪዋና ጉዳይ ባልተለመደ መልኩ ብዙዎችን የሚያስማማ ጉዳይ ሆኗል። የህዝብ አስተያየት ግምገማዎች እንደሚያሳዩት 88 ከመቶ የአሜሪካውያን ማሪዋና በከፊልም ቢሆን ህጋዊ መሆን እንዳለበት ይስማማሉ። ያም ቢሆን ሁለቱም የቀጣዩ ፕሬዝዳንታዊ ምርጫ ተፎካካሪዎች ይህን እየተቀየረ ያለ የአሜሪካውያን አመለካከት እየተጠቀሙበት እንዳልሆነ የሱስ አስያዥ መድኃኒቶች በህግ እንዲፈቀዱ የሚሟገቱ አካላት ይናገራሉ። የቪኦኤው ስካት ስተርንስ ያስተላልፈውን ዘገባ ቆንጅት ታዬ ታቀርበዋለች።
አሜሪካ ህዝብ 3/4 የሚኖረው ማሪዋና ለህክምና እንዲውል በህግ የተፈቀደ በሆነባቸው ግዛቶች ውስጥ ነው። ከጠቅላላው ህዝቧ 50 ከመቶ በሚኖርባቸው ግዛቶች ደግሞ ማሪዋናን ለመዝናናት መውሰድ ህጋዊ ነው። የሆነ ሆኖ ሱስ አስያዡ እጽ በዩናይትድ ስቴትስ ፌዴራሉ ህግ አሁንም ሙሉ በሙሉ ክልክል ነው። ሄሮይንና ኤልኤስዲ የሚባሉት ሱስ አስያዥ መድኃኒቶች መዝገብ ውስጥ የተፈረጀው ማሪዋና በፌዴራሉ ህግ በአሁኑ ወቅት ለህክምና አገልግሎት እንዲውል አይፈቀድም። በከፍተኛ ደረጃ አልአግባብ ጥቅም ላይ ሊውል የሚችል ተብሎም ተመዝግቧል። ኒው ጆርጂያ ፕሮጀክት የሚባል የሲቪክ ተሳትፎ ተቋም የማህበረሰብ አደራጅ የሆኑት ስካቲ ስማርት እንደሚናገሩት ብዙሃኑ መራጮች ማሪዋናን የሚመለከተውን ህግ መቀየር እንዳለበት የሚያምኑ መሆናቸውን ፕሬዝደንታዊ እጩዎቹ ጆ ባይደን እና ዶናልድ ትራምፕ በተለይ ወጣቶቹን መራጮች ለመሳብ የሚጠቀሙበት መልካም አጋጣሚ ይፈጥርላቸዋል።
ብዙ ሰዎች ስለ ፖሊሲ አይረዱም። ብዙዎች በዕለት ተዕለት ኑሯቸው ላይ ፖሊሲዎች እንዴት ተጽዕኖ እንደሚያሳድሩ አያውቁም። እንደሚመስለኝ የካናቢስ ጉዳይ ወጣቶችን የሚያነቃቃና የሚቀሰቅሳቸው ጉዳይ ይመስለኛል።
በቅርቡ ማሪዋና ህጋዊ እንዲሆን የሚደግፈው ናሽናል ካናቢስ ፌስቲቫል የተባለው ድርጅትና የዋሽንግተን የፖሊሲዎች ጉባኤው ዋሽንግተን ውስጥ ተካሂዶ ነበር። መስራቿ ካሮሊን ፊሊፕስ ባደረጉት ንግግር ባይደንም ትራምፕም የተናገሩትን በተግባር አልተረጎሙም ብለዋል።
For both of them, one thing they have in common is that their track records on cannabis have been
ሁለቱም የሚጋሩት ነገር አለ። ሁለቱም ካናቢስን የሚመለከተው አቋማቸው በየጊዜው ደረጃ በደረጃ ይሄድ እንጂ አንድ ወጥ ሆኖ አያውቅም። ሁለቱም አስተዳደሮች ቃል ሲገቡ ሰምተናቸዋል። ነገር ግን የገቡት ቃል ሙሉ በሙሉ ተግባራዊ ሆኖ አያውቅም።
በፕሬዝደንት ባይደን አስተዳደር ስር የጤናና የሰብአዊ አገልግሎቶች ሚኒስቴሩ ማሪዋና ሙሉ በሙሉ ህጋዊ ሳይሆን ቀለል ያለ ቁጥጥር በሚደረግባቸው መድኃኒቶች ዝርዝር ውስጥ እንዲገባ ሐሳብ አቅርቦ ነበር። ካሮሊን ፊሊፕስ የሚከተለውን አስተያየት ሰጥተውበታል።
The current White House's policy on marijuana remains slightly unclear.
ማሪዋናን በሚመለከት አሁን ስራ ላይ ያለው የዋይት ሃውስ ፖሊሲ አሁንም ትንሽ ግልጽነት የሚጎድለው ፖሊሲ ነው። ህጋዊ እንዲሆን ፈቃደኛ እንደሚሆኑ ትልቅ ፍንጭ ሰጥተውን ነበር። ነገር ግን በመጠኑ ቁጥጥር የሚደረግበት እንዲሆን ሳያደርጉት አይቀሩም። ለማንኛውም በቃል የምንሰማው እስካሁን በተግባር ተደግፎ አላየነውም።
እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ፕሬዚደንት የነበሩት ዶናልድ ትራምፕ ማሪዋና ሙሉ በሙሉ እንዲከለከል ያደረገውን ፌደራል ህግ ተሰርዞ ጉዳዩን ክፍለ ግዛቶች እንዲወስኑበት እንዲተው የተያዘውን ጥረት ምናልባት እደግፈው ይሆናል ብለው ነበር። ነገር ግን እሱን የሚመለከተው ህግ ከዩናይትድ ስቴትስ ኮንግረስ አልወጣም። ባለፈው አመት ለኒውስ ማክስ ቴሌቪዥን ጋዜጠኛ በሰጡት ቃለ መጠይቅ ጥቅስ ማሪዋና ከበድ ያለ ጉዳት እንደሚያስከትል ጥናቶች እያሳዩ ነው፣ ያም ሆኖ ግን ከምርጫ አኳያ ሲታይ ብዙ ሰው ይደግፈዋል ብለው ነበር።
Trump's track record on cannabis has been inconsistent at best.
ካናቢስን በሚመለከት ትራምፕ አንድ ወጥ አቋም ይዘው አያውቁም። በህገ ወጥ ገበያ ሱስ አስመጭ መድኃኒት የሚሸጥ ሰው መታሰር፣ በሞት መቀጣትም ጭምር ይገባዋል ሲሉ ሰምተናቸው እናውቃለን። እንደሚመስለኝ ይሄ በጣም የሚያስፈራራው አነጋገራቸው ነው። በሌላ በኩል ደግሞ በካናቢስ ምክንያት ለታሰሩ ሰዎች ምህረት ሲሰጡ አይተናል።
ማሪዋናን በሚመለከት በአሜሪካውያን መራጮች ዘንድ ያለው አመለካከት እየተቀየረ መሆኑን ጋለፕ ያካሄደው የህዝብ አስተያየት ግምገማ ያመለክታል። ባለፈው ዓመት ከአዋቂዎች ውስጥ 70% ማሪዋና በሕግ እንዲፈቀድ የሚደግፉ መሆናቸውን አሳውቀዋል። ይህም እንደ አውሮፓውያን የዘመን አቆጣጠር በ2000 ዓመተ ምህረት ይህንን አቋም ካንጸባረቁት ሰዎች ቁጥር ከእጥፍ በላይ የሚልቅ ነው። የማሪዋና ሕግጋት ለውጥ ብሔራዊ ድርጅት የተባለ ተቋም የፖለቲካ ጉዳዮች ዳይሬክተር ሞርጋን ስማርት የሚከተለውን አስተያየት ሰጥተዋል።
ይህ ከጊዜ ወደ ጊዜ በመራጮች ዘንድ በተለይም በወጣት መራጮች ዘንድ ትልቅ ትኩረት እየተሰጠው ያለው ጉዳይ ነው። ስለዚህ በፕሬዝደንታዊ ምርጫውም ይሁን በዩናይትድ ስቴትስ ምክር ቤት ይሁን ወይም በክፍለ ግዛትና በአካባቢ ምክር ቤቶች ምርጫ ለማሸነፍ የሚፈልጉ ተፎካካሪዎች ይህንን ጉዳይ ችላ ካሉት አለቀላቸው።
ማሪዋናን በሕግ መፈቀድ በከፍተኛ ስሜት የሚከታተሉ ወጣት መራጮች የባይደን አስተዳደር ከፕሬዝደንታዊው ምርጫው አስቀድሞ እርምጃ ይወስድበታል ብለው ተስፋ ያደርጋሉ።
ወደ ሁለተኛው የመጽሔት ዝግጅታችን ስናልፍ ደግሞ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም ጋር እያደረገቻቸው ያለችው ውይይት አንድምታን የሚመለከት ቅንብር እናገኛለን። ኢትዮጵያ ተጨማሪ ብድሮች ለማግኘትና የእገዳ ሽግሽግን በተመለከተ ከዓለም አቀፍ ተቋማት ጋር ውይይቶችን እያደረገች ትገኛለች። ከሰሞኑም የገንዘብ ሚኒስትሩን አህመድ ሺዴን ጨምሮ ከፍተኛ ባለሥልጣናት በዋሽንግተን ዲሲ ከዓለም አቀፉ የገንዘብ ተቋም IMF ጋር በብድርና ኢኮኖሚ ማሻሻያ ዙሪያ ተነጋግረዋል። የአሜሪካ ድምፅ ያናገራቸው የፋይናንስ ባለሙያ አቶ አብዱልቃድር ኑረዲን በገንዘብ ድርጅቱ የተቀመጡ አብዛኞቹን ቅድመ ሁኔታዎች ኢትዮጵያ መፈጸሟን ገልጸው የቀረው ቅድመ ሁኔታ የብርን የመግዛት አቅም ማዳከም ብቻ እንደሆነ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብርን የመግዛት አቅም ማዳከም በተመለከተ በሚል ከሰሞኑ ባወጣው መግለጫም በውጭ ድርጅቶች ተጽዕኖ ምክንያት ብርን ማዳከም እንደሚቃወም አስታውቋል። አስማማው አየነው በዚህ ጉዳይ ላይ ባለሙያዎችን አናግሮ ለዛሬው ንግድና ምጣኔ ሀብት ዝግጅታችን ተከታዩን አቅርቧል።
ኢትዮጵያ ከዓለም አቀፍ አበዳሪ ተቋማት ጋር በአዲስ አበባና ዋሽንግተን የምታደርጋቸው ውይይቶች አሁንም እንደቀጠሉ ናቸው። ከሰሞኑም የገንዘብ ሚኒስትሩ አህመድ ሺዴን ጨምሮ ከፍተኛ ባለሥልጣናት በዋሽንግተን ዲሲ ከዓለም አቀፉ የገንዘብ ተቋም IMF ጋር በብድርና ኢኮኖሚ ማሻሻያ ዙሪያ ተወያይተዋል። ከቅርብ ሳምንታት በፊትም የተቋሙ ባለሙያዎች በአዲስ አበባ ከኢትዮጵያ ባለሥልጣናት ጋር ተመሳሳይ ውይይት ማድረጋቸው መገለጹ ይታወሳል። የምጣኔ ሀብት ባለሙያው ዶክተር ዮፍ ተስፋዬ ሀገራት ከዓለም አቀፉ የገንዘብ ተቋም ጋር የሚያደርጓቸው እንደዚህ አይነት ውይይቶች የማክሮ ኢኮኖሚ አለመረጋጋት በሚያጋጥማቸው ጊዜ የሚደረጉ መሆናቸውን ይገልጻሉ።
ስፔሲፊካሊ ስለ ኢትዮጵያ የሚደረገውን ድርድር አላውቀውም። ጀነራሊ ግን ከአይኤምኤፍ ጋር የሚደረጉ ድርድሮች የሚያጠነጥኑባቸው ጉዳዮች አሉ። በተለይ ደግሞ የውጭ ምንዛሬ ክምችት እጥረትን አድሬስ ለማድረግ በርካታ ሀገሮች ከአይኤምኤፍ ጋራ የሶስት አንዳንድም የአራት ዓመት ፕሮግራም ይገባሉ። ግን ይሄ ፕሮግራም ውስጥ ከመግባቱ በፊት እና አይኤምኤፍ የሚሰጣቸው ዲፍረንት ፋሲሊቲዎች አሉ። አንደኛው ለባላንስ ኦፍ ፔመንት የሚደረግ ሰፖርት ነው። የውጭ ምንዛሬ ክምችቱን ለማሳደግ የሚደረግ የብድር ስምምነት ነው። ይሄ የብድር ስምምነት አንዳንድ ጊዜ ወለድ አለው፣ ከወለድም ነጻ የሆነ ነው። ስለዚህ IMF ይህንን ብድር ከመስጠቱ በፊት ማክሮ ስቴቢሊቲን ሊያመጡ ይችላሉ የሚላቸውን የፖሊሲ እርምጃዎች ሀገራት እንዲወስዱ ይጠይቃል። አንደኛው በሞኔታሪ ፖሊሲ ወይም በገንዘብ ፖሊሲ ዙሪያ ነው። የዋጋ ንረትን ለመቆጣጠር አንደኛ ኢኮኖሚ ውስጥ በገበያ ውስጥ የሚሰራጨው የገንዘብ መጠን ኢኮኖሚው እድገት ልክ መሆን አለበት ወይም ከአጠቃላይ ምርት እድገት አንጻር ተቀራራቢ በሆነ መልኩ ማደግ አለበት የሚለው IMF ይኸውም መንግስት በገቢው በአብዛኛው በገቢው እንዲተዳደር እና ከማዕከላዊ ባንክ በተወሰነ የጊዜ ገደብ ባለው የመክፈያ ጊዜ ባለው እንዲሁም ደግሞ በገበያ ዋጋ በሚመራ ኢንትረስት ሬት ወይም የወለድ ምጣኔ ውስን ብድር ብቻ እንዲያገኝ እና ማዕከላዊ ባንኮች አለገደብ የሚሰጡትን እዛ ላይ እንዲያቆሙ የሚያስገድድ ነው።
የመንግስት ወጪ ቅነሳና የገንዘብ ምንዛሬ ተመንን በተመለከተም IMF የሚያስቀምጣቸው ቅድመ ሁኔታዎች የሀገራቱን ነባራዊ ሁኔታ ከግንዛቤ ያስገቡ አይደለም በሚል ነቀፌታ እንደሚቀርብበትም ዶክተር ኢዮብ ይገልጻሉ። የገንዘብ ሚኒስትሩ አቶ አህመድ ሺዴና የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱን ያካተተው የኢትዮጵያ የልዑካን ቡድን ከዓለም አቀፉ የገንዘብ ድርጅት ዳይሬክተር ክሪስታሊና ጆርጄቫና ከዓለም ባንክ ምክትል ፕሬዚዳንቶች ጋር ውይይት ማካሄዱን የገንዘብ ሚኒስቴር በይፋዊ የትስስር ገጹ ባጋረው ጽሑፍ አስታውቋል። ውይይቶችም ስለ ኢትዮጵያ ኢኮኖሚ ሁኔታ፣ የተረጋጋ ሀገራዊ ጥቅል ኢኮኖሚ ለማምጣት እየተሰራ ስላለው የኢኮኖሚ ሪፎርም ዙሪያ መሆኑንም ገልጿል።
ሮይተርስ የተቋሙ ኢትዮጵያ ኃላፊ አልቫሮ ቻቫሪን ጠቅሶ እንደዘገበው አሁንም አንዳንድ ልዩነቶች ቢኖሩም ንግግሮች ግን መቀጠላቸውን ዘግቧል። ውይይቶችም ጊዜ ሊወስዱ እንደሚችሉም ጠቁሟል። የአሜሪካ ድምፅ ያናገራቸው የፋይናንስ ባለሙያ የሆኑት አቶ አብዱል ቃድር ኑረዲን በገንዘብ ድርጅቱ የተቀመጡ አብዛኞቹ ቅድመ ሁኔታዎች ኢትዮጵያ መፈጸሟን ገልጸው ምናልባትም ልዩነት ሊኖር የሚችለው ቀሪ ቅድመ ሁኔታ በሆነው የብርን የመግዛት አቅም ማዳከም ላይ ሊሆን እንደሚችል ይናገራሉ።
ድጎማ ማንሳት ኦልሞስት ብዙ ድጎማዎች ተነስተው አሁን ከነዳጅ ጋር በተያያዘ የሚኒባሶች አሁን በቅርብ የመነሳት አዝማሚያዎች አሉ። እሱ ምናልባት ሌሎች እንግዲህ ወደ መጨረሻው ነው እየሄደ ያለው። ፕራይቬታይዜሽንም እንግዲህ ቴሌኮሙን፣ አየር መንገድም እንደዚህ ትላልቅ ተቋማት ያው ቴሌኮም ሳፋሪኮም መግባት ሌሎችም ሊገቡ ብሎ ምናልባት የሳፋሪኮም ሁኔታ አይተው ነው ወደኋላ ሳብ ያሉት እንጂ ፕራይቬታይዜሽኑ በዛ መልክ እንደውም ሰሞኑ የወጣ መመሪያ ላይ ካየን የመንግስት ብቻ ሳይሆን የግል ሸቀጣሸቀጥ ንግድም ላይ የውጮቹ እንዲገቡ ተፈቅዶላቸው ንብረት ማፍራት የሚለው ማለት ነው። ከነዚህ ነጥቦች ኦልሞስት ሁሉም የተተገበሩ ነው። ንብረት ግብር ተጀምሯል። እንግዲህ ከአምስቱ ነጥቦች የመንግስት ወጪ መቀነስ የሚለው ላይ ቀጥታ መንግስት ከብሔራዊ ባንክ ተበድሮ በኋላ ታክስ ማወራረድ የሚለው ቀርቶ ከንግድ ባንኮች ብድሮቹን ከንግድ ባንክ እንዲያደርግ የሚል ነገር ነበረ እና ኢትዮጵያ ንግድ ባንክም ለብድር የተዘጋጁትንም ጭምር ለጊዜው አቁሟል ተብሏል። ምናልባት መንግስት ከኢትዮጵያ ንግድ ባንክ ሊበደር ወይም ከሌሎቹም ሊበደር ይሆናል ማለት ነው እና አሁን እነዚህ ነገሮችን እያደረጉ ሄደው ዲቫሉዌሽኑም በቀስ በቀስ ይሄ የብር የመግዛት አቅም እየወረደ እንግዲህ የመጨረሻው ከተቀመጡ ከአምስቱ ነጥቦች አሁን የቀረው ሰርፕራይዝ የሆነ ድንገተኛ የሆነ የብርን የመግዛት አቅም ዝቅ ማድረግ እሱ ነው ብዬ ገምታለሁ።
በአሁኑ ወቅት ብር ከዶላር ጋር በሚደረገው ምንዛሬ የጥቁር ገበያው በባንኮች ከሚመነዘረው ዋጋ አንጻር 50% በሚባል መጠን ዋጋው ቀንሶ በመመንዘር ላይ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብርን የመግዛት አቅም ማዳከም በተመለከተ በሚል ከሰሞኑ ባወጣው መግለጫም በውጭ ድርጅቶች ተጽዕኖ ምክንያት ብርን ማዳከም እንደሚቃወም አስታውቋል። የዓለም አቀፍ ፋይናንስ ተቋማት ከሚጠይቋቸው ኢኮኖሚያዊ መሻሻያ ማዕቀፎች አንዱ የብርን የመግዛት አቅም ማዳከም እንደሆነ የገለጸው ፓርቲው፣ ነገር ግን በተቋማት ግፊት የሚደረግ የብርን የመግዛት አቅም የማዳከም ስራ ሊያመጣ ከሚችለው ታሳቢ ጥቅም ይልቅ በዜጎች ኢኮኖሚያዊና ማህበራዊ ደህንነት ላይ ከፍ ያለ አሉታዊ ተጽዕኖ ሊያመጣ እንደሚችልም ገልጿል። ሌሎች ሀገራት ላይ እንደታየው ኢትዮጵያ ውስጥም ገንዘብን የማዳከም ውሳኔ ድርድሩን ተከትሎ ድንገት ተግባራዊ ሊደረግ እንደሚችል የሚገልጹት የፋይናንስ ባለሙያው አቶ አብዱልቃድር ኑረዲን ይህም በኢኮኖሚ ላይ አሉታዊ ተጽዕኖ ሊያስከትል እንደሚችል ይናገራሉ።
የዛሬ 3 ዓመት አካባቢ ባሉት መሰረት ከ2024 ድረስ 58 ከ23 አካባቢ ተብሎ IMF ያስቀመጠው ነበር። በዛው መሰረት ያው IMF ያለው እየተተገበረን ያለ 24 እንግዲህ ሲያልቅ ይሆን ወይ ድንገተኛ አሁን በየዜናው እየሰማ ነው ያለ ነው አይነት አሁን 58 ሳይሆን 90 ነው 120 ነው ወይም ከትዩ ገበያ ከሚባለው ብላክ ማርኬት ጋር ማጠጋጋት የሚለው አሁን 58 በእንግዲህ በ2024 ላይ 58 በሚለው በዛው መሰረት ሄዶ 2024 ሳያልቅ ወይም 2025 ላይ ከትዩ ገበያው ጋር ኦልሞስት እጥፍ ናቸው። ይሄኛው 58 ያኛው 120 አካባቢ ነው ያለው እና እጥፍ አካባቢ ስለሆነ ወደዛ የማስጠጋት ነገር ነው አሁን ሊኖር እንግዲህ አጨቃጫቂ የሚባለው እሱ ነው ይመስላል።
በሌላ በኩል ኢትዮጵያ ያለባትን ዕዳ ለማሸጋሸግ የፓሪስ ክለብ ተብሎ ከሚታወቁ አበዳሪ ሀገራት ጋር የደረሰቻቸው ስምምነቶች ተግባራዊነት ከአይኤምኤፍ ጋር በሚደረገው ውይይት መሳካት እንደሚወሰን የሚናገሩት የምጣኔ ሀብት ባለሙያው ዶክተር ኢዮብ ውይይቱ የዕዳ ስረዛን ስለማያካትት ለችግሩ ጊዜያዊ መፍትሄ ብቻ የሚሰጥ ነው ይላሉም።
ይሄኛው የኮመን ፍሬምወርክ በእኔ እይታ ብዙም ውጤት የሚያመጣ አይደለም። ተመልሰው እነዚህ ሀገሮች ዕዳ ውስጥ መግባታቸው የማይቀር ነው። ምክንያቱም የዕዳ ስረዛን አያካትትም። አንደኛ ይሄ ነው። ሁለተኛ እነዚህ ብዙዎቹ ሀገሮች ከቻይና የተበደሩ ናቸው። ቻይና የዕዳ ስረዛ ውስጥ መግባት በፈጽሞ አፕታይት የላቸውም። በሶስተኛ ደረጃ ትላልቅ አበዳሪዎች የሚባሉት እንደ ወርልድ ባንክ በዚህ የዕዳ ቅነሳ ጉዳይ ውስጥ የሉበትም። ስለዚህ ምናልባት የግል አበዳሪዎች የፕራይቬት ክሬዲት ሌንደርስ የሚባሉት በቦንድ አበዳሪዎች እነሱ ምናልባት መጠነኛ ቅነሳ ሊያደርጉ ይችላሉ። ዕዳ ክምችቱ እንዲቀንስ ከተፈለገ ሰብስታንሻል ሬዲዩስ እንዲሆን ከተፈለገ ዕዳ ስረዛን ማካተት አለበት።
ሮይተርስ በዘገባው እንዳለው ኢትዮጵያ ከእንደ አውሮፓውያን አቆጣጠር 2020 ጀምሮ ምንም አይነት ፈንድ ከዓለም አቀፉ የገንዘብ ተቋም አላገኘችም። አሁን የ3.5 ቢሊዮን ብድር ከተቋሙ ማግኘት ትፈልጋለች ያለው ዘገባው፣ ይህንን ግን የተቋሙ ኃላፊዎች እንዳላረጋገጡለት አስታውቋል። የምጣኔ ሀብት ባለሙያው ዶክተር ኢዮብ ተስፋዬ ከአይኤምኤፍ ጋር የሚደረጉ ውይይቶች ተሳክተው ድጋፎቹ ቢገኙም ለኢኮኖሚያዊ ችግሩ ደጋፊ እንጂ ብቻውን ዘላቂ መፍትሄ ሊያመጣ እንደማይችል ይናገራሉ።
አይኤምኤፍ የገንዘብ ድጋፍም ሆነ የአይኤምኤፍ የማክሮ ፖሊሲ ማሻሻያዎች በራሳቸው አንድ ነገር ናቸው እንጂ ፉሊ ችግሩን ይፈታሉ ማለት አይደለም። የመጨረሻ ፈውስ አይደለም። ምክንያቱም ሀገራት የኢኮኖሚ ስትራክቸር ችግሮች አለባቸው። በበቂ ሁኔታ የማያመርት ሀገር በበቂ ሁኔታ የስራ እድል መፍጠር የማይችል ሀገር የአይኤምኤፍ ፕሮግራም ብቻ ኢምፕሊመንት ስላደረገ ችግሮቹ በሙሉ ይወገዳሉ ማለት አይደለም።
የፋይናንስ ባለሙያው አቶ አብዱልቃድር በበኩላቸው ኢትዮጵያ ያጋጠማትን ችግር በዘላቂነት መፍታት የሚቻለው ሰላም በማረጋገጥ ምርታማነትን ማሳደግ ከተቻለ ብቻ ነው ይላሉ።
ያለምንም እኔ ቅድመ ሁኔታ ምንም ዋጋ ከፍለን በአገሪቷ ሰላም የምትሆንበት መንገድ ነው። ሰላም ሆነ ማለት ስራ ይነቃቃል። የውጭ ምንዛሪ የሚያመጣው ብቸኛው መንገድ ላብ በላብ በእንቅስቃሴ። ስለዚህ እንቅስቃሴዎችን ነው የኛ የውጭ ምንዛሪ ምንጫችን እንቅስቃሴ ነው እንጂ የዜጎቻችን ውጭ ሀገር ሄደው ይስሩ ሀገርም ውስጥ ተንቀሳቅሰው ይስሩ፣ አገሪቷ ሰላም ከሆነች የምንዛሪ ሁኔታችን እየተሻሻለ ይመጣል።
የኢትዮጵያ መንግስት የልዑካን ቡድን በዋሽንግተን ዲሲ ቆይታቸው ከዓለም አቀፉ የገንዘብ ተቋም ጋር በተደረገው ውይይት የተነሱ ጉዳዮችን በተመለከተ ዝርዝር ማብራሪያ እስካሁን አልሰጡም። የአሜሪካ ድምፅም በዚህ ጉዳይ ላይ ተጨማሪ መረጃዎችን ከገንዘብ ሚኒስቴር ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ወጣት ስፖርተኞች ሁለገብ የህይወት ክህሎት እንዲኖራቸው የሚያግዘው የትስስር ተቋምን የተመለከተው የዛሬው የመጨረሻው ጥንቅራችን ነው። ከተመሰረተ 3 ዓመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከዕለት ተዕለት ህይወት ጋር እንዲዋሃድ ለማድረግ ግንዛቤ ላይ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች የስፖርትና የህይወት ክህሎትና ስልጠናዎችን እንዲያገኙ በማድረግ እንዲሁም በሁሉም የስፖርት ዘርፎች ላይ ያሉ ቡድኖች ከተለያዩ ተቋማት ጋር ትብብሮች እንዲዳብሩ በማድረግ ይሰራል። በተጨማሪም ተቋሙ የተለያየ ስፖርት አሰልጣኞች የህይወት ክህሎትና ሁለንተናዊ ስልጠናዎችን እንዲያገኙ በማድረግ ላይ ይገኛል። ኤደን ገረመው የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩንና በተቋሙ ከሚደገፉ የስፖርት ቡድን አሰልጣኞች መካከል አንዷን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከ6 አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለነውን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አልፈን ልንሄድ እኮ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች፣ እኔ ብቻ ሳልሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደሽ በተፈጥሮ ናቹራል ያገኙት ኢንስትሪዮንት ነገር አለ አይደለ፣ ተመርኩዘን የእግር ኳስ ተጫዋች ነገ ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት የምናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎርች
ክብራትና ክብራን ለዝግጅቶቻችን የተመደበው ጊዜ በዚሁ ተጠቃልሏል። የዚህን ዘገባ ቀሪ ክፍል በዌብሳይታችንና በማኅበራዊ ሚዲያ መድረኮቻችን ታገኛላችሁ። አብራችሁን ስላመሻችሁ እናመሰግናለን። እንግዲህ ወልዴ ነኝ። ከስርጭቱን ከስቱዲዮ ያቀናብርልን ንጉሱ ታምሬ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። Thank you.